ይህ የአሜሪካ ድምጽ ነው። በ22 በ25 እና በ31 ሜትር ባንድ አጭር ሞገድ እንዲሁም በኢትዮሳት ቨርቹዋል ቻናል 57 ዲግሪስ ዌስት ከዋሽንግተን ዲሲ የሚተላለፈው የዛሬ አርብ ታህሳስ 28 2015 ዓ.ም ምረ ዝግጅታችን ጀመረ። በኢትዮጵያ የሰብአዊ ረዴት ምላሽ ቀጥሏል። ሆኖም የተመጣጠነ ምግብ እጥረት አሳሳቢ ደረጃ ላይ መድረሱን የተባበሩት መንግስታት ድርጅት አስታውቋል። በሌላ ዜና ድርጅቱ በደቡብ ኢትዮጵያ የተከሰተ ባለው የጸጥታ ችግር ምክንያት የሰብአዊ እርዳታ ለተጎጂዎች ማድረስ አስቸጋሪ መሆኑን ገልጿል። እነዚህና ሌሎች የሀገር ውስጥና የውጭ ዘገባዎች በምሽቱ መሰናዷችን ተካተዋል። ሰላም ጤና ይስጥልኝ። እንደምናመሻችሁ የተከበራችሁ አድማጮች እንዲሁም ተመልካቾቻችን፣ ፕሮግራሙን በመምራት አብሬያችሁ የማመሻው ስመኝሽ የቆየነኝ። ብርሃን ኃይሉ ከስቱዲዮ ታቀናብርልናለች። በምስልና ድምጽ ቅንብር ሲሳይ አሸናፊና ግርማ ደገፋ እንዲሁም የዌብና የማህበራዊ ድረገጽ ፕሮዲውሰራችን አበባየው ገበያውም አብረውን ያመሻሉ። የምሽቱ ዋና አዘጋጅ ጽዮን ግርማ ናት። ዝግጅቶቻችንን ከሬዲዮ በቴሌቪዥን በተጨማሪ በዌብሳይታችን amharic.voanews.com እንዲሁም በፌስቡክ አት ቪኦኤ አምሃሪክ ላይ በቀጥታ እየተላለፈ ይገኛል። እንድትከታተሉን እንጋብዛለን። እስከ ምሽቱ 4 ሰዓት ድረስ አብረናችሁንን እናንተም አብራችሁን ቆዩ። አሁን በቅድሚያ የሰዓቱን ዋና ዋና የዓለም ዜና እናስደምጣችሁ።
ጤና ይስጥልን አድማጮች፣ እንደምናመሻችሁ። የምሽቱን ዋና ዋና የዓለም ዜናዎች የማሰማችሁ ደረጀ ደስታ ነኝ። በዓለም ዋና ተፈላጊው ህገወጥ ሰው አዘዋዋሪ ተብሎ ሲጠራ የነበረው ኤርትራዊ ኪዳኒ ዘካሪያ ሳብተ ማርያም ሱዳን ውስጥ መያዙን ዓለም አቀፍ የፖሊሶች መረብ የሆነው ኢንተርፖል ትናንት አሙስ አስታውቋል። የአሶሲየትድ ፕሬስ ዘገባ እንዳመለከተው ግለሰቡ የተያዘው በተባበሩት አረብ ኤምሬትስ በተመራ አሰሳ ነው። ከምስራቅ አፍሪካ ተነስተው ሜዲትራኒያንን አቋርጠው ወደ አውሮፓ ለመሻገር የሚፈልጉ ፍልሰተኞችን በመጥለፍ ቤተሰቦቻቸው ገንዘብ እንዲከፍሉ በማድረግ እንዲሁም በመግደል በሚሉ ወንጀሎች ኪዳኔ መከሰሱን በፈረንሳይ መሰረቱን ያደረገው ኢንተርፖል በመረጃ መረብ በለቀቀው መግለጫ አስታውቋል። ኪዳኔ ዘካሪያስ ሀብተ ማርያም ኢትዮጵያ ውስጥ ተይዞ ፍርዱን በመከታተል ላይ ሳለ ከሁለት ዓመት በፊት ከፍርድ ቤት ተሰውሮ እንደጠፋ ሪፖርቱ አስታውሷል። በተባበሩት አረብ ኤምሬትስ በተመራና በዓለም አቀፍ ደረጃ በፖሊስ በተደረገ አሰሳ ግለሰቡ ሱዳን ውስጥ ባለፈው እሁድ ሊያዝ ችሏል ሲል የተባበሩት አረብ ኤምሬትስ የአገር ውስጥ ጉዳይ ሚኒስቴር ባወጣው መግለጫ አስታውቋል። ግለሰቡ ሊያዝ የቻለው የተባበሩት አረብ ኤምሬትስ መርማሪዎች የኪዳኔን ድርጅቶችና የቤተሰብ አባላት እንዲሁም ገንዘቡ የሚዘዋወርበትንና ወደ ህጋዊነት የሚቀየርበትን ሂደት ተከታትለው ከደረሱበት በኋላ መሆኑ ታውቋል። ምርመራው ወደ ሱዳን መርቷቸዋል ሲል ኢንተርፖል አስታውቋል። ኪዳኔ ቀዩ መጥሪያ ተብሎ የሚጠራው የኢንተርፖል መጥሪያ ከኢትዮጵያና ከኔዘርላንድ እንደወጣበትና ሊቢያ ውስጥ በሺዎች የሚቆጠሩ ፍልሰተኞች የሚታገሩበት ካምፕ ባለቤት ነው ሲል የኔዘርላንድ መንግስት በበኩሉ እንደከሰሰው የአሶሲየትድ ፕሬስ ሪፖርት አመልክቷል። በሊቢያ ረጅም ጊዜ መሪዋ ሙአመር ጋዳፊ በኃይል ከተወገዱ በኋላና የአገሪቱ ትርምስ ውስጥ ስትገባ ለህገ ወጥ ሰው አዘዋዋሪዎች መልካም አጋጣሚ ሆኖላቸዋል። የእስላማዊ አክራሪ ተዋጊዎች በአንድ ወታደራዊ ካምፕ ላይ ዛሬ ከንጋት በፊት ባደረሱት ጥቃት 7 ወታደሮች መገደላቸውን የሶማሊያ ባለስልጣናት ዛሬ አስታውቀዋል። ጥቃቱ የደረሰው በደቡብ ሶማሊያ ክፍል ባለፈው ሳምንት ከአልሸባብ ተዋጊዎች ነጻ ወጥቶ በነበረ አካባቢ መሆኑን፣ ጥቃት ፈጻሚዎች ወደ መጡበት መመለስ መቻሉንም ባለስልጣናቱ ጠቁመዋል። መሐመድ ዳይሴን ከሶማሊያ የላከውን አጭር ዘገባ እንግዱ ወልዴ ያቀርበዋል።
ጥቃቱ የደረሰው በሂራን ክልል በሁለት መኪኖች ላይ በተጠመደ ቦምብ 30 ሰዎች በተገደሉ ማግስት ነው። በማዕከላዊ ሸበሌ ክልል በቅርቡ ከአልሸባብ ነጻ በወጣችው ረኒርጎድ ከተማ ውስጥ በምትገኘው ሄሎውሌ ጋብ በምትሰኝ መንደር ውስጥ ነው ዛሬ ማለዳ ጥቃቱ የደረሰው። ከሞቃዲሹ 240 ኪሎ ሜትር ላይ የምትገኘው ረኒርጎድ ከተማ በክልሉ አልሸባብ ተቆጣጥሯት የነበረች ብቸኛ ከተማ መሆኗን ባለስልጣናቱ ጨምረው ገልጸዋል። ዳውድ ሃጂ ኢሮ የሂር ሸበሌ ግዛት ቃል አቀባይ ናቸው።
ቆሊያ ቀዋሪታ አዱ ኩአ ኡመት ሶማሊያት ያዋይ ሳኪ ሶወረን
ሐዋሪጆቹ ዛሬ ማልዳ በኪሎሌ ጋብ የሚገኙ ኃይሎቻችንን አጥቅተዋል። ወታደሮቻችን በበኩላቸው በአጥቂዎቹ ላይ ከፍተኛ ጉዳት አድርሰውባቸዋል። አስክሬናቸው በየቦታው ወድቋል። የቀሩትም ወደ ጫካ ሸሽተዋል።
የሶማሊያ መንግስት አልሸባብን ሐዋርጅስ በማለት ይጠራል። ከእስልምና አምነት ያፈነገጡ እንደማለት ጥቃቱ በተፈጸመበት አካባቢ የሚኖሩ ቪኦኤ ያነጋገራቸው ሰዎች እንዳሉት በውጊያው ወቅት በርካታ ሲቪሎችም ተገድለዋል። አልሸባብ ለጥቃቱ ኃላፊነት መውሰድ 5 ከፍተኛ አዛዦችን ጨምሮ 31 ወታደሮችን መግደሉንና 8 ወታደራዊ ተሽከርካሪዎችን መያዙን ገልጿል። ቪኦኤ ቡድኑ አደረስኩ ያለውን ጉዳት በተመለከተ ከገለልተኛ ወገን ማጣራት አልቻለም። ጥቃቱ የደረሰው በአገሪቱ ማዕከላዊ ክፍል ሂራን በመትገኘው መሐስ ከተማ በሁለት መኪኖች ላይ በተመደ ቦምብ ከ30 ሰዎች በላይ በተገደሉና 40 የሚሆኑ በተጎዱ ማግስት ነው። ለዚህ ጥቃትም አልሸባብ ኃላፊነቱን ወስዷል። የሶማሊያው ፕሬዝዳንት ሐሰን ሼክ መሐመድ ባደፈው ዓመት በአልሸባብ ላይ ጥቃት እንዲደረግ ካዘዙ በኋላ የመንግስት ኃይሎች በጎሳ ታጣቂዎች መታገዝ በርካታ ከተሞችንና መንደሮችን ከአልሸባብ አስለቅቀዋል።
በኬንያ የተመሳሳይ ጾታ አፍቃሪያን የኤልጂቢቲ የመብት ተሟጋች አስክሬን በምዕራብ አገሪቱ ክፍል ኢሱንጊሹ ወረዳ ብረት ሳጥን ተደርጎ ከመንገድ ዳር ተጥሎ መገኘቱ ተነገረ። አስክሬኑ የተገኘው በሞተር ብስክሌት የታክሲ አገልግሎት የሚሰጥ አንድ ሰው የሰሌዳ ቁጥር የሌለው አንድ ተሽከርካሪ ሳጥኑን ከመንገድ ዳር ሲጥል መመልከቱን ለፖሊስ በማስታወቁ ነው ሲል የዛሬው የአሶሲየትድ ፕሬስ ዘገባ አመልክቷል። ፖሊስ ኤድዊን ቺሎባ የተባለውን ግለሰብ አስክሬን በሳጥን ውስጥ ማግኘቱን አስታውቋል። የግድያው መንስኤና ዓላማ አለመታወቁን ዘገባው አመልክቷል። ኬንያ በተመሳሳይ ወንዶች መካከል የሚካሄድን የጾታ ግንኙነት የምትወነጅል ሲሆን ጥፋተኛ ሆኖ የተገኘን እስከ 14 ዓመት ድረስ በእስር ትቀጣለች ሲል የዓለም አቀፍ የኤልጂቢቲ ሰዎች መብቶች ተሟጋች የሆነው የሰዎች ክብርና እምነት ወይም ሂዩማን ዲግኒቲ ትረስት የተባለው ድርጅት አስታውቋል። ድርጅቱ ጨምሮ እንዳስታወቀው ኬንያ ውስጥ በቅርብ ዓመታት ውስጥ ካኩማ በተባለው የፍልሰተኞች ጣቢያ ውስጥ ታዋቂ በሆኑ የኤልጂቢቲ ፍልሰተኞች ላይ ተከታታይ የሆነ መድሎና ጥቃቶች ይፈጸማሉ ብሏል። አድማጮች የምትከታተሉት ከዋሽንግተን ዲሲ የሚተላለፍላችሁን የአሜሪካ ድምጽ ራዲዮ ጣቢያ ነው። በዓለም የምግብ ዋጋ እንደ አውሮፓ አቆጣጠር በ2022 ከፍተኛ ሆኖ የተመዘገበበት ዓመት ቢሆንም እያገባደድ ነው ባለው በዚህ ታህሳስ ወር ለ9ኛ ተከታታይ ወራት ቀንሶ መታየቱን የተባበሩት መንግስታት ድርጅት ዛሬ ያወጣው መረጃ አመለከተ። ሩሲያ የዓለም የስንዴና የምግብ ዘይት ዋና ከፋፋይ እንዲሁም የእርሻ ቋት የሆነችውን ዩክሬንን የወረረችበት መጋቢት ወር የምግብ ዋጋ ከፍተኛ ሆኖ የተመዘገበበት ወር መሆኑን መረጃው አመልክቷል። የሩሲያ የባህር ኃይል ወደ ውጭ የሚላከው የዩክሬን እህልን አግዶ የቆየ ሲሆን በቱርክና በተባበሩት መንግስታት አሸማጋይነት ባለፈው ሐምሌ በተደረሰው ስምምነት መሰረት እንዲከፈት ተደርጓል። በዩናይትድ ስቴትስ ደቡባዊ ግዛት ፍሎሪዳ ማያሚ ውስጥ በሚገኝ አንድ ምግብ ቤት አቅራቢያ ትናንት ከምሽቱ 2 ሰዓት ላይ በደረሰ የጅምላ ተኩስ ጥቃት 10 የሚደርሱ ሰዎች መቁሰላቸውን የማያሚ ፖሊስ አስታወቀ። አንድ የአይን እማኝ ደግሞ እስከ 12 የሚደርሱ ሰዎች መቁሰላቸውን መናገራቸውን አሶሲየትድ ፕሬስ ዘግቧል። እማኞችን የጠቀሱ የመገናኛ ብዙሃን በዘገባዎቻቸው እስከ 10 የሚደርሱ ሰዎች መገደላቸውን ቢገልጹም ፖሊስ የተወሰኑት ሰዎች ላይ የመቁሰል አደጋ መኖሩን ገልጾ በሕይወት ላይ የደረሰ አደጋ አለመኖሩን አመልክቷል። ፖሊስ ጉዳት ስለደረሰባቸው ሰዎች ምንም አይነት መረጃ እንደሌለው ማስታወቁም በዘገባው ተመልክቷል። ሪፐብሊካኑ የዩናይትድ ስቴትስ የሕዝብ ተወካዮች ምክር ቤት አባላት አዲሱን አፈጉባኤያቸውን ለመምረጥ የአራተኛ ቀን ሙከራቸውን ዛሬ አርብ ያደርጋሉ። የካሊፎርኒያውን የሕዝብ እንደራሴ ኬቪን መካርቲን የወግ አጥባቂ ሴቶችን ለማስጠበቅ በቂ አይደሉም በሚል የሚያምኑት 20 የሚሆኑ ወግ አጥባቂ ፓርቲው አባላት የአፈጉባኤውን ምርጫ ለ3 ቀናት በተሳካ ሁኔታ አግደውት ቆይተዋል። 435 አባላት ያሉት የሕዝብ ተወካዮች ምክር ቤት ለ16 ዓመታት የሕዝብ እንደራሴና አሁን በምክር ቤቱ የሪፐብሊካን መሪ የሆኑትን መካርቲን ለመምረጥ የሚያስፈልገውን 218 ድምፅ የጎደሉትን ጥቂት ድምፆች ማግኘት አቅቶታል። ሌሊቱን ድርድር ቢደረግም በጠባብ የድምፅ ብልጫ አብላጫውን የምክር ቤት መቀመጫዎችን የያዙት ሪፐብሊካኖች የሪፐብሊካኑን ኬቪን መካርቲ በአፈ ጉባኤነት ለመምረጥ የሚያስፈልጉትን ጥቂት ድምፆች መንፈጉን ቀጥለዋል። በዚህ የተነሳም በ3 ቀናት ለ10ኛው ዙር የተደረገው ምርጫ ባለመሳካቱ ምክር ቤቱ ድምፅ የመስጠት ሂደቱን እስከ አርብ እስከ ዛሬ እኩለ ቀን ድረስ እንዲቆይ ድምፅ ሰጥተዋል። በየሳምንቱ በትንሹ 10,000 ሰዎች በኮቪድ ይሞታሉ ሲሉ የዓለም ጤና ድርጅት ኃላፊ ተናገሩ። የኮቪድ-19 ወረርሽኝን አራተኛ ዓመት አስመልክቶ የዓለም ጤና ድርጅት ዳይሬክተር ቴድሮስ አዳኖም ከድርጅቱ አባል አገራት ጋር ባደረጉት ስብሰባ ወረርሽኙን በመከላከል የተሰሩ በርካታ መልካም ሥራዎች መኖራቸውን ገልጸው፣ ይሁን እንጂ አሁን ድረስ በየሳምንቱ ወደ 10,000 የሚገመቱ ሰዎች በኮቪድ-19 እንደሚሞቱ ተናግረዋል። እውነተኛው አሃዝ ከዚያም ሊበልጥ እንደሚችል ቴዎድሮስ ገልጸዋል። መልካም የጤና እንክብካቤ አመራር ክትባቶችና ህክምናዎች በመኖራቸው ዓለም ዛሬ ከበርካታ አመታት በፊት ከነበረችበት የተሻለ ሁኔታ ላይ ትገኛለች ያሉት ዳይሬክተሩ ባለፈው አመት አብዛኛውን ጊዜ ኮቪድ-19 እየቀነሰ የመጣበት ጊዜ ነበር ብለዋል። በመላው ዓለም የክትባት ስርጭት መጨመሩንና ብዙዎቹ የዝቅተኛና መካከለኛ ገቢ ባላቸው አገሮች ዘለቄታ ያለው ለውጥ መታየቱንም ገልጸዋል። ይሁን እንጂ የኮቪድ-19 ወረርሽኝ ስጋት አሁንም የቀጠለ መሆኑ የሚታየው ገጽታም የሚረብሽ ነው ሲሉ አስጠንቅቀዋል። ምርመራውና እንክብካቤው የክትባቱን ተደራሽነት አስመልክቶ የሚታየው ልዩነት አሁንም እንደቀጠለ መሆኑን ተናግረዋል። ቻይና አሁን ከፍተኛ የተጋላጭነትና ተላላፊነት መጠን እንደሚታይባት የሚገልጹት የዓለም ጤና ድርጅት ኃላፊዎች ከቻይና ባለስልጣናት ጋር ተገናኝተው እየጨመረ በመጣው የኮቪድ-19 ህሙማን ጉዳይ መወያየታቸው ተመልክቷል። አድማጮች፣ ለምሽቱ የተመደበው የዜና ሰዓት በዚህ አበቃ። ከቀሪዎቹ የምሽቱ ዝግጅቶቻችን ጋር አብራችሁን ቆዩ።
ደረጀ ደስታን ለዜናዎቹ እናመሰግናለን። በ22 በ25 እና በ31 ሜትር ባንድ አጭር ሞገድ እንዲሁም በኢትዮሳት ቨርቹዋል ቻናል 57 ዲግሪስ ዌስት ከዋሽንግተን ዲሲ የሚተላለፈውን የዛሬ አርብ ታህሳስ 28 2015 ዓመተ ምህረት ዝግጅታችንን ነው ከአሜሪካ ድምጽ እየተከታተላችሁት ያላችሁት።
ገበያ ሁኔታ መጀመሪያ ከነበረው አሁን ትንሽ እየተሻለ ያለበት ሁኔታ አለ። እንዳቅማችን ዶሮ አለ እስከ 400 ድረስ፣ ዝቅተኛው 400 ነው፣ 500 600። በመንግስት በኩል ደግሞ የሚያቀርበው አቅርቦት አለ፣ በቀበሌ በሸማቾች ያቀረበው ነገር አለ። አስደስቶናል። በአሁን ሰዓት
ነገ የሚከበረውን የገና በዓል አስመልክቶ በኢትዮጵያ ያለው የአከባበር ስሜት ምን ይመስላል ስንል የአዲስ አበባ ነዋሪዎችን ካነጋገርንበት ዘገባ የተቀነጨበው ነው የሰማችሁት። ሙሉ በሁለተኛው አጋማሽ ይቀርባል። በድጋሚ ለማስታወስ ዝግጅቶቻችን ከሬዲዮ በቴሌቪዥን በተጨማሪ በዌብሳይታችን amharic.voanews.com እንዲሁም በፌስቡክ @voaamharic ላይ በቀጥታ እየተላለፈ ይገኛል። አሁን ቀዳሚ ወደ ሆነው የአብይ ርዕስ ዘገባችን እንለፍ። የተባበሩት መንግስታት ድርጅት የሰብአዊ ረድኤት ጉዳዮች አስተባባሪ ኦቻ ጦርነቱ ለተካሄደባቸው የትግራይና የአፋር ክልሎች ተጨማሪ የምግብ እርዳታ ሲያደርስ መቆየቱን አስታውቋል። ሆኖም ተቋሙ በዚህ ሳምንት ባወጣው ሪፖርቱ በሀገሪቱ ያለው የተመጣጠነ ምግብ እጥረት አሳሳቢ ደረጃ ላይ መሆኑን ገልጿል። የረድኤት ሰራተኞች ለመድረስ ያልቻሉባቸው አካባቢዎች እንዳሉም አስታውቋል። ባለፈው ህዳር ወር በፌደራል መንግስቱና በትግራይ ክልል ባለስልጣናት መካከል የሰላም ስምምነት የተፈረመ ቢሆንም አሁንም አንዳንድ አካባቢዎች እርዳታ ለማድረስ ችግር እንዳለ የመንግስታቱ ድርጅት ሪፖርት አመልክቷል። ማያ ምስክር ከአዲስ አበባ ላከችውን ዘገባ ቆንጅታዬ ታቀርባለች።
እንደ አውሮፓዊ ዘመን አቆጣጠር ካለፈው ህዳር ወር እስከ ታህሳስ በነበረው ጊዜ ወደ ትግራይ ክልል ከ3000 በሚልቁ የጭነት መኪናዎች የምግብ፣ የጤናና የመጠለያ አቅርቦቶች የተላኩ መሆኑን የመንግስታቱ ድርጅት የሰብአዊ ረድኤት ጉዳዮች ማስተባበሪያ ኦቻ አስታውቋል። ኦቻ ትናንት ሐሙስ ባወጣው ሪፖርቱ ባለፈው የአውሮፓውያን ታህሳስ ወር የመጨረሻ ሳምንት ብቻ ትግራይ ውስጥ ለ368000 ሰዎች የምግብ እርዳታ ማቅረቡን ገልጿል። ከፊሉ እርዳታ በአየር መጓጓዙን ነው አክሎ ያስታወቀው። ሆኖም ይህ በየሁለት ሳምንቱ የሚወጣው የኦቻ ሪፖርት ያለው የተመጣጠነ ምግብ እጥረት በአሳሳቢ ደረጃ ከፍተኛ መሆኑን አመልክቷል። ባለፈው የፈረንጆቹ ታህሳስ ወር ምርመራ ከተደረገላቸው ህጻናት መካከል 1/3 ከነፍሰ ጡር ሴቶችና ከሚያጠቡ እናቶች ውስጥ ደግሞ 2/3 በአጣዳፊ ሁኔታ በተመጣጠነ ምግብ እጥረት የተጎዱ ሆነው መገኘታቸውን ገልጿል። አያይዞም የኢትዮጵያ መንግስት የሰላም ስምምነቱን ተከትሎ ወደ ትግራይ ክልል ሰብአዊ እርዳታ በብዛት እንዲገባ የፈቀደ ቢሆንም አሁንም አንዳንድ አካባቢዎች ለመድረስ አልተቻለም ብሏል። በትግራይ ክልል ካለፈው ጥቅምት ወር ጀምሮ የሰብአዊ ረድኤት እንዲቀርብላቸው በእቅድ ከተያዙት 5.4 ሚሊዮን ሰዎች ውስጥ 60% ለሚሆኑት ከመንግስታቱ ድርጅት ጋር የሚሰሩ ድርጅቶች እርዳታ ማቅረባቸውን ኦቻ አክሎ አመልክቷል። በኢትዮጵያ የተባበሩት መንግስታት ድርጅት ተወካይን አስተያየት ለጊዜው ለማግኘት አልተቻለም። የኢትዮጵያ የብሔራዊ የአደጋ ስጋት ስራ አመራር ኮሚሽን ቃል አቀባይ ደበበ ዘውዴ በበኩላቸው እኛ ከኤርትራ ጋር በሚያዋስነው ድንበር አካባቢ ያሉትን ጨምሮ ሌሎች ድርጅቶች ሊደርሱ ያልቻሏቸው አካባቢዎች ደርሰን ለ81000 ሰዎች እርዳታ ለማቅረብ ችለናል ብለዋል። የትግራይ ያማራና ያፋር ክልሎችን ጨምሮ በሰሜኑ የሀገሪቱ ክፍል ከ8 ሚሊዮን በላይ ለሚሆን ህዝብ የምግብ እርዳታ መሰጠቱን አቶ ደበበ ገልጸዋል። በፌደራሉ መንግስትና በትግራይ ህዝባዊ ነጻ አውጪ ግንባር ህወሓት መካከለ የተፈረመው የሰላም ስምምነት ለ2 አመታት የተካሄደውን ጦርነት አክትሞታል። ተቋርጠው የነበሩት ሰብአዊ እርዳታዎችና አገልግሎቶችም ቀጥለዋል። በበርካታ የክልሉ ከተሞች የውሃ፣ የኤሌክትሪክ እና የስልክ አገልግሎቶች የተቀጠሉ ሲሆን ወደ መቀሌ በረራዎች ጀምረዋል። የትግራይ ውጊያ የቆመ ቢሆንም በኦሮሚያ ክልል ግጭቶች እየተካሄዱ ግድያዎችም እየደረሱ መሆኑ እየተዘገበ ነው። ለጥቃቶቹ የአማራና የኦሮሞ ተወላጆች እርስ በርሳቸው እየተወነጃጀሉ ነው። የተባበሩት መንግስታት ድርጅት ኦቻ በትናንት ሪፖርቱ ግጭቱ መቀጠሉንና ሰዎች ከቀያቸው እየተፈናቀሉ መሆኑን ጠቅሶ የሰብአዊ እርዳታ አቅርቦት ማስገባት አዳጋች መሆኑን አመልክቷል። እንደ አውሮፓውያን አቆጣጠር ከታህሳስ 30 ማለትም ከዛሬ ሳምንት አርብ ወዲህ ከኦሮሚያ ክልል ግጭቱን በመሸሽ ከቀያቸው የተሰደዱ ከ14000 የሚበልጡ ሰዎች አማራ ክልል መግባታቸውን ኦቻ ጨምሮ አስታውቋል። ይህ በዚህ እንዳለ የመንግስታቱ ድርጅት ቃል አቀባይ ስቴፋን ዱጃሪች በዕለታዊ ጋዜጣዊ መግለጫቸው በሰሜን ኢትዮጵያ ያለውን የሰብአዊ ረድኤት ይዞታ በሚመለከት ያገኘነው ሪፖርት የእርዳታ እንቅስቃሴው እየተራመደ መሆኑን አሳይቶናል ብለዋል። የእርዳታ አቅርቦት ለማድረስ አዳጋች ስለሆኑ አካባቢዎችና አሳሳቢ ስለሆነው የተመጣጠነ ምግብ እጥረትም አንስተዋል። በጦርነቱ በተጎዱት ያፋርና የአማራ አካባቢዎች እጅግ ከባድ የሆነ የሰብአዊ ረድኤት ችግር ያለ መሆኑን ዱጃሪች ተናግረዋል። የምግብና የሌላም አቅርቦት እርዳታ የቀጠለ ቢሆንም ወደ ቀያቸው የተመለሱ ተፈናቃዮች በሚገኙባቸው አካባቢዎች ጨምሮ የሰብአዊ እርዳታ ተደራሽ ያልሆኑ አካባቢዎች እንዳሉ ነው የጠቆሙት። አቅና በደቡባዊ ኢትዮጵያ አሁንም ማህበረሰቦች እጅግ አውዳሚ በሆነው ድርቅ እየተጎዱ መሆኑን ያመለከቱት የመንግስታቱ ድርጅት ቃል አቀባይ ወደ 12 ሚሊዮን የሚሆኑ ሰዎች የምግብ ዋስትና እጦት ላይ እንዳሉ አስረድተዋል። ከ8 ሚሊዮን በላይ ሰዎች የውሃና የንጽህና አገልግሎት ድጋፍ እንደሚያስፈልጋቸው ገልጸው በተወሰኑ የኦሮሚያና የሶማሌ ክልል አካባቢዎች አሁንም የኮሌራ ወረርሽኝ እንዳለ ዱጃሪች አውስተዋል። በድርቅ ለተጎዱት አካባቢዎች ሰብአዊ እርዳታውን ከፍ እያደረግን ነው ያሉት የተባበሩት መንግስታቱ ቃል አቀባይ ሆኖም ተጨማሪ የገንዘብ ድጋፍ እንደሚያስፈልግ ነው ያሳሰቡት።
የምትከታተሉት ዋሽንግተን ዲሲ ከሚገኘው የአሜሪካ ድምጽ ራዲዮ የሚተላለፈውን የአርብ ምሽት ዝግጅታችንን ነው። ቀደም ሲል የተከታተላችሁት የአብይ ርዕስ ዘገባውን ነበር። የትንታኔው መጽሔት ይቀጥላል። በተባበሩት መንግስታት ድርጅት የእርዳታ ማስተባበሪያ ቢሮ በደቡብ ኦሮሚያ ክልል እየተከሰተ ነው ባለው የጸጥታ ችግር ሰብአዊ ድጋፍ ለተረጂዎች ማድረስ አዳጋች እንደሆነበት ገለጸ። ድርጅቱ ትላንት ባወጣው መግለጫ በክልሉ ያለው የምግብ እርዳታ ፈላጊ ሰዎች ቁጥር አሁንም ከፍተኛ መሆኑን አክሎ አስታውቋል። ከምዕራብ ጉጂ ዞን ወረዳዎች ተፈናቅለው ላለፉት 2 አመታት በዞኑ ዋና ከተማ ቡሌ ሆራ ተጠልለው የሚገኙ ሰዎች በበኩላቸው መንግስት እያቀረበላቸው ያለው ድጋፍ እንደሚዘገይባቸው ለአሜሪካ ድምጽ ተናግረዋል። በሌላ በኩል የዞኑ አስተዳደር በምዕራብ ጉጂ ያለው የጸጥታ ችግር በሰብአዊ ድጋፍ አሰጣጥ ላይ ያደረሰው ጫና የለም በማለት ሲገልጽ፣ የኦሮሚያ አደጋ ስጋት አመራር ወይም ቡሳ ጎኖፋ በክልሉ አሁን ከግማሽ ሚሊየን በላይ ሰዎች በጸጥታ ችግር ምክንያት ለተረጅነት መጋለጣቸውን ይፋ አድርጓል። ገልሞ ዳዊት ተጨማሪ ዘገባ አለው።
በኦሮሚያ ክልል ሁለቱ ግጂ ዞኖች ውስጥ ያለው የጸጥታ ችግር ለተጎጂዎች እርዳታ እንዳይደርስ እንቅፋት እንደፈጠረበት የተባበሩት መንግስታት የሰብአዊ ጉዳዮች ማስተባበሪያ ቢሮ ኦቻ ባወጣው ሪፖርት አስታውቋል። በኦሮሚያ ክልል ያለው የሰብአዊ ድጋፍ ፈላጊዎች ቁጥር እየጨመረ መምጣቱን የገለጸው ድርጅቱ ባለው የጸጥታ ችግር ተረጂዎችን መድረስ እንዳልተቻለም ዘርዝሯል። በጸጥታው ምክንያት ከምዕራብ ጉጂ ዞን ቡሌውራ ወረዳ ተፈናቅለው በዞኑ ቡሌውራ ከተማ እንደሚገኙ የገለጹት ተፈናቃዮችም ስላሉበት ሁኔታ ለአሜሪካ ድምጽ ተናግረዋል።
አማኒ ጋሩ አማይላ ቡቃኔት
ተፈናቅለን ወደዚህ ቦታ ከመጣን ከሁለት ዓመት በላይ ያሳልፈናል። በሚደረግልን እርዳታ ነው እየኖርን ያለ ነው። የሚሰጠን ድጋፍ በቂ አይደለም። ያው ከሞት ተርፈን ለመሰንበት ብቻ ነው። አሁን ባለንበት የተፈናቃዮች መጠለያ በፊት 48 ሰው ነበር። አሁን ሁለት ሰዎች ተጨምረው 50 ሆነናል። በየዘመድ አዝማድ ቤት ተጠልሎ ያለው ደግሞ በጣም ብዙ ሰው ነው።
አቶ ዱ በገና ላይ ከቡሌውራ ወረዳ ከለቻ ቀበሌ ተፈናቅለው አሁን በዞን ከተማ ተጠልለው እንዳሉ የተናገሩ ሌላ የምዕራብ ጉጂ ዞን ተፈናቃይ ናቸው።
ማቲን ልቡን ባኔ አስጂረማገ ወኔ ነው ተማችን ቀኑ ተከተኝ እንጂ
እኛ ነፍሳችንን አድነን ነው እዚህ ያለነው እንጂ ምንም የተረፈን ነገር የለም። የኔ ቀበሌ ከዞን ዋና ከተማ ወደ 30 ኪሎ ሜትር ነው የሚርቀው። አሁንም በታጣቂዎች እጅ ነው ያለው። ያው የምንኖረው የተራድሮ ድርጅቶችና መንግስት በሚሰጡን ድጋፍ ነው። መንግስት ሁኔታውን በቁጥጥር ስር አውሎ ወደ ቀበሌያችን ካልተመለስን አስቸጋሪ ነው። ያመች እንደሚሆን ማወቅ አዳጋች ነው። ስለዚህ ምንም ተስፋ ራሱ አይታየንም።
አቶ ዱበገና ላይ የምሰጣቸው ድጋፍ እስከ 3 ወር እንደሚዘገይ ተናግረው አማራጭ የገቢ ምንጭ ለሌላቸው ተፈናቃዮች ይህ አስቸጋሪ ነው ሲሉም ተናግረዋል። የምዕራብ ጉጂ ዞን በበኩሉ በዞኑ በድርቅና በጸጥታ ችግር የተፈናቀሉ ተረጂዎች ድጋፍ እያገኙ መሆናቸውን ገልጿል። አቶ አዱላ ይርባዬ የምዕራብ ጉጂ ዞን አስተዳዳሪ የተባበሩት መንግስታት የእርዳታ ማስተባበሪያ ቢሮ ስላወጣው መግለጫ ቀጣዩ ምላሽ ሰጥተዋል።
ሰባባ ረኮነ ገኘቲን ሞ አዋሲ ደንዲሴኑ ደጠምነ ጀደሜ
በጸጥታ ችግር ምክንያት ተረጂዎችን ለመርዳት መጥቶ የተመለሰ የተራድኦ ድርጅት የለም። እኛ የመደበኛ ስራችንን በመስራት ላይ ነን። የጸጥታ ችግር ባለበት አካባቢ ደግሞ ህዝብና የጸጥታ ኃይሉ አንድ ላይ እየሰራ ነው። አሁን ቀይ መስቀል ብዙ ሰዎችን በመርዳት ላይ ነው። ከወረዳ ከተማ እስከ 130 ኪሎ ሜትር ድረስ ዘልቆ ድጋፍ እያቀረበ ነው። በመንግስት የሚቀርበው እርዳታም ለህዝቡ እየደረሰ ነው። ሳርም ውሃም እየተዳረሰ ነው።
በቡሌሆራ ተጠልለው አሉ ስለተባሉት ተፈናቃዮች ሲያብራሩም በከተማው በክላስተር ሰፍሮ ያሉት አሁን ታጣቂዎች በመንቀሳቀሱበት አካባቢ ሲያገለግሉ የነበሩ የበታች አስተዳደር ኃላፊዎች መሆናቸውን ጠቅሰው በጸጥታ ምክንያት የተፈናቀለ ሌላ የህብረተሰብ አካል የለም ሲሉም አስተዳዳሪው ተናግረዋል። አቶ ቤኛ ድሬሳ የኦሮሚያ አደጋ ስጋት ስራ አመራር ወይንም የአውኖ ቡሳ ጎነፋ ባልደረባ ናቸው። አሁን በክልሉ ከ4.1 ሚሊዮን በላይ ህዝብ በድርቅና በጸጥታ ችግር ምክንያት ለተረጂነት ተጋልጦ አሁን ድጋፍ እያገኘ ነው ብለዋል። የተባበሩት መንግስታት ትላንት ስላወጣው መግለጫ ሲናገሩም
ከራከኛ ዋንትን ቁነመን ይሩ ኡጋሃ ሰው ፊው ገርጋር
በእኛ በኩል የገጠመን ነገር የለም። ነገር ግን እነሱ ድጋፍ ለመስጠት የሚጠይቁት የሰላምና የደህንነት መስፈርት ስላለ ያ ላይሟላላቸው ይችላል። በእኛ በኩል ተሽከርካሪዎች ገብተው ድጋፍ እየሰጡ ናቸው። በጸጥታ ችግር ምክንያት የሚፈናቀሉ ሰዎች ቁጥር አሁን እየቀነሰ ነው ያለው። ነገር ግን በቦረናና ጉጂ ቆላማ ወረዳዎች ያለው ድርቅ አሁንም ስለቀጠለ ያ ነው የተረጂዎችን ቁጥር ከፍ እያደረገ ያለው። ለሱም መንግስት ድጋፍ እያደረሰ ነው።
አቶ ቤኛ በቡሌውራ ተጠልለው ያሉት ተፈናቃዮች ይዘገይብናል ላሉት የእርዳታ ድጋፍ አልፎ አልፎ በተለያዩ ምክንያት እንደሚከሰት ገልጸው ድርቁና የጸጥታ ችግሩ ያስከተለው ሁኔታ ከክልሉ መንግስት አቅም በላይ የሆነ አይደለም ሲሉም ተናግረዋል። ለአሜሪካ ድምጽ ገልሞ ዳዊት ከምስራቅ ሸዋ ዞን አዳማ።
ተከታዩ ዘገባ ደግሞ ወደ ቤንሻንጉል ይወስደናል። በቤንሻንጉል ጉሙዝ ክልል ተፈናቅለው የነበሩ ሰዎች ባለፉት 3 ወራት ውስጥ ወደ የአካባቢያቸው ቢመለሱም ድጋፍ ግን እያገኘን አይደለም ሲሉ አንዳንዶቹ ገልጸዋል። የክልሉ መንግስት ተፈናቅለው ከነበሩ መካከል 26,000 ሰዎች ሲቀሩ አብዛኞቹ ወደ የአካባቢያቸው መመለሳቸውን አስታውቋል። በሌላ በኩል በተባበሩት መንግስታት ድርጅት የሰብአዊ ጉዳዮች ማስተባበሪያ ቢሮ ወይም ኦቻ ትላንት ባወጣውና የኢትዮጵያን ሁኔታ በቃኘው ሪፖርቱ አብዛኞቹ የክልሉ ተፈናቃዮች ወደ የአካባቢያቸው መመለሳቸውን አስታውቆ የሰብአዊ ድጋፍ እንደሚያስፈልጋቸው ግን አሳስቧል። ናኮር መልካ ተጨማሪ ዘገባ አለው።
በቤኒሻንጉል ጉሙዝ ክልል ውስጥ ባለፈው 4 አመታት በጸጥታ ችግር ሳቢያ ተፈናቅለው ከነበሩት እንዲሁም ባለፉት 3 ወራት ውስጥ ወደ የአካባቢያቸው ከተመለሱት መካከል በካማሺ ዞን ውስጥ ወደ ካማሺ ወረዳ የተለያዩ የገጠር ቀበሌዎች መመለሳቸውን ለአሜሪካ ድምጽ ተናግረዋል። በየአካባቢያቸው አንጻራዊ ሰላም በመስፈኑ መመለሳቸውን በስልክ የተናገሩት አቶ ሰንበት አጥርፋ መንግስት ድጋፍ እንዲያደርግላቸው ጠይቀዋል።
ብዙ ሰዎች ነው ወደ ጫካ የተፈናቀለው እና የመንግስት ጥሪ ሲቀበሉ ደግሞ ወደ ሰፈር ሲመለሱ ብዙ ነገሮች አለ እና እንደ መንግስት ሰብአዊ እርዳታ ደግሞ አላገኘን። በዛ ነው ሰብአዊ እርዳታ በጣም በአግባቡ አልተሰጠም። ልብስ ያስፈልጋል፣ መጠለያ ያስፈልጋል፣ አልባሳትም ያስፈልጋል።
ሌላው አስተያየት ሰጪም ከጥቂት ወራት በፊት ድጋፍ እያገኙ መቆየታቸውን ጠቅሰው አሁን ላይ ድጋፉ መቋረጡን ገልጸዋል።
ድጋፉ መጀመሪያ ተሰጥቶ ነበር። ነገር ግን አሁን በአብዛኛው ግን ሰው የተቸገረበት በሻራው ምክንያት ነው። ሻራው ብዙ አልደረሰም። ምግብም አንዳንድ ሰዎች ደርሷል፣ ሁሉም ግን አልደረሰም። መስከረም መጨረሻ ላይ ተቋረጠ። ይሄ ነገር በቃ ምንም እርዳታ አልተሰጠም። በዛ ላይ መቶ የጠየቀ ሰውም የለም።
የክልሉ አደጋ ስጋት ስራ አመራር ጽህፈት ቤት ኃላፊ አቶ ታረቀኝ ታሲሳ በክልሉ በጸጥታ ችግር ሳቢያ ተፈናቅለው ከነበሩት 475,000 በላይ ሰዎች መካከል ከ 26,000 ውጪ አብዛኛዎቹ ወደ የአካባቢያቸው መመለሳቸውን አስታውቀዋል። ድጋፍ እየተደረገላቸው ስለሚገኙ ሰዎችም አክለው ገልጸዋል።
ወደ 449,000 ወደ ቀዩ ተመልሷል። ወደ 26,000 የሚጠጉት ደግሞ አሁንም በካምፕ ላይ ያሉት ስፔሻሊ ምዕራብ ኦሮሚያ ጋር ተያይዞ የመጡ ናቸው በብዛት ማለት ነው። ከካማሽ 4 ወረዳዎች ውጪ ሌሎም እየተደገፉ ነው ያለው። ድጋፉ ከባለፈው ጊዜ አሁን የተሻለ ነው። በመልሶ ማቋቋሙ በአካባቢ ማቴሪያልም ቢሆን ድጋፎች እየተደረጉ ቤቶችም እየተሰሩ ነው ያሉት። መንግስታዊ ያልሆኑ ሰብአዊ ድጋፍንም ቢሆን እየደገፉ ነው ያሉት። ሁሉም አካባቢ እስከሚባል የድጋፍ ሁኔታ ምግብ ነክም ምግብም በጥሩ ሁኔታ እየቀረበ ነው ያለው።
የድጋፍ እጥረትን በተመለከተ ከተመላሾች መካከል ላነሱት አቤቱታም ምላሽ ሰጥተዋል።
በመንገድ ምክንያት በተለያየ ጸጥታ ምክንያት ዳታ ድጋፍ አይደርሳቸውም ነበር። ትክክል ነው። ግን ከቅርብ ጊዜ ጀምሮ አሁን ሴዳልን ተጠቃሚ ማድረግ ተችሏል። ከካማሽ ዞን ሴዳልና ማወቆሞ አሁን ተገብቷል ኦልሬዲ ማለት ነው። የባጋ መንገድ እየተጠረገ ስለሆነ ዊዝን በክልሉ ውስጥ ማለት ነው። ስለዚህ አሁን በቅርብ ጊዜ ርብርብ እየተደረገ ነው ያለው። በአጭር ጊዜ ውስጥ አሁን የተቀሩትንም ለመደገፍ እየተሰራ ነው ያለው።
በሌላ በኩል በተባበሩት መንግስታት ድርጅት የሰብአዊ ጉዳዮች ማስተባበሪያ ቢሮ ዩኤን ኦቻ ትናንት ባወጣው የኢትዮጵያን ሁኔታ በቃኘው ሪፖርቱ በክልሉ ከ182,000 በላይ ተፈናቃዮች ወደ የአካባቢያቸው መመለሳቸውን ያስታወቀ ሲሆን የሰብአዊ ድጋፍ እንደሚያስፈልጋቸው አሳስቧል። መስሪያ ቤቱ 33,000 የሚሆኑ አሁንም በመጠለያ ውስጥ የሚገኙ ተፈናቃዮች መሆናቸውን ጠቁሞ ከ110,000 በላይ ተፈናቃዮች መካከል 77,000 የሚሆኑ አሁንም ከህብረተሰቡ ጋር ተቀላቅለው በመኖር ላይ እንደሚገኙ አስታውቋል። በተጨማሪም በተባበሩት መንግስታት ድርጅት የስደተኞች ከፍተኛ ኮሚሽን UNHCR በቤኒሻንጉል ጉሙዝ ውስጥ በግጭት ሳቢያ የተፈናቀሉ ከ20,000 በላይ የሱዳንና ደቡብ ሱዳን ስደተኞችን ለመደገፍ ከሚመለከታቸው አካላት ጋር እየተረባረበ መሆኑን አስታውቋል። በዚህ ዙሪያ ሰፋ ያለ መረጃ እንደሌላቸው የገለጹት የክልሉ አደጋ ስጋት አመራር ጽህፈት ቤት ኃላፊ አቶ ታረቀኝ ተከታዩን ብለዋል።
ሁለቱ ሱዳኖች ላይ ችግር በቅርቡ መከሰቱን መረጃ ባይኖረንም ከዚህ በፊት ወደ ክልላችን የመጡ ወደ 75,000 ሪፊውጂስ አሉ። በአጠቃላይ እነዚህ በክልል ውስጥ የነበሩ ሪፊውጂስ ወይም የውጭ ሀገር ዜጋ ናቸው።
ከፍተኛ ኮሚሽኑ በክልሉ ከ70,000 በላይ የሁለቱ ሀገራት ስደተኞች እንደሚገኙም ጨምሮ ገልጿል። በዚህ ዙሪያ ከስደተኞችና ስደት ተመላሾች ኤጀንሲ ምላሽ ለማግኘት ያደረግነው ጥረት አልተሳካም። በክልሉ ውስጥ ባለፉት 4 ዓመታት በደረሰው ጥቃት ቁጥሩ የበዛ ሰው መገደሉንና በመቶ ሺዎች የሚቆጠሩ ሰዎች ከቀያቸው መፈናቀላቸውን እንዲሁም መንግስት ተፈናቃዮችን ወደ የአካባቢያቸው ለመመለስ በርካታ ስራዎችን እየሰራ መሆኑን ስለመግለጹ መዘገባችን ይታወሳል። ለአሜሪካ ድምጽ ናኮር መልካ ካሙ።
ዋሽንግተን ዲሲ ከሚገኘው የአሜሪካ ድምጽ ራዲዮ የሚተላለፈው የአርብ ምሽት ዝግጅታችን እንደቀጠለ ነው። ወደ ተከታዩ ዘገባ ስናልፍ የኢትዮጵያ መድን ድርጅት በጦርነት ምክንያት ለተከሰቱ ጉዳቶች ካሳ እንደማይሰጥ አስታወቀ። የድርጅቱ ዋና አስፈጻሚ አቶ ነጻነት ለሚሳ ለአሜሪካ ድምጽ እንደተናገሩት የተቋሙ የመድን ውሎች ጦርነትን አይሸፍኑም። ድርጅታቸው ካሳ የሚሰጠው ከጦርነት ውጪ ለደረሱ አደጋዎች ብቻ እንደሆነም ተናግረዋል። የአሜሪካ ድምጽ ያነጋገራቸው አንድ የዘርፉ ባለሙያ የመድን ተቋማት በጦርነት ምክንያት ለሚከሰቱ ጉዳቶች የዋስትና ሽፋን የማይሰጡት የካሳ መጠኑ ከመክፈል አቅማቸው በላይ ስለሚሆን ነው ብለዋል። የኢትዮጵያ መድን ድርጅት በሁለት አመት ውስጥ በትግራይ ካሉት ደንበኞቹ ሊያገኝ የነበረውን 200 ሚሊዮን ብር በጦርነቱ ምክንያት ማጣቱን አቶ ነጻነት ለሚሳ ጨምረው ተናግረዋል። የኢትዮጵያ መድን ድርጅት የትግራይ ቅርንጫፎቹን ዳግም ስራ ለማስጀመር በቅርቡ የባለሙያዎች ቡድን ወደ ክልሉ እንደሚልክም ስራ አስፈጻሚው ገልጸዋል። ገብረ ሚካኤል ገብረ ማርያም ተጨማሪ አለው።
የኢትዮጵያ መድን ድርጅት ዋና ስራ አስፈጻሚ አቶ ነጻነት ለሚሳ ከሰሜን ኢትዮጵያው ጦርነት ጋር በተያያዘ ለደረሰው ጉዳት ደንበኞች የመድን ሽፋን ያገኙ እንደሆነ ተጠይቀው ሲመልሱ ድርጅታቸው የመድን ሽፋን የሚሰጠው ከጦርነቱ ጋር ግንኙነት ለሌላቸው ጉዳቶች ብቻ እንደሆነ ተናግረዋል።
ጦርነቱን አይሸፍንም ውሎቻችን። የሚሸፍኑት ምንድነው? በየራሳቸው የዋስትና አይነቶች አሉ። በየራሳቸው የዋስትና አይነቶች ከጦርነት በመለስ ያለውን በውሎቻቸው ላይ ተገለጹት ሽፋኖች አሉ። በመልኩ የሚስተናገዱን ምን ነው?
ከጦርነቱ ጋር በቀጥታ ላልተያያዙ ጉዳዮች ነው ሽፋን የሚሰጡት ማለት ነው?
አዎ አዎ።
አብዛኛውን ጊዜ በሌላውም ዓለም የመድን ተቋማት በጦርነት ለሚከሰቱ ጉዳቶች ሽፋን እንደማይሰጡ አንድ የዘርፉ ባለሙያ ለአሜሪካ ድምጽ ተናግረዋል። የአፍሪካ ሪኢንሹራንስ ኮርፖሬሽን የኢትዮጵያ ቢሮ ተወካይ አቶ ሀብታሙ ደበላ የመድን ተቋማቱ ለጦርነት የዋስትና ሽፋን የማይሰጡበትን ምክንያት እንዲህ ያብራራሉ።
የኢንሹራንስ ፖሊሲዎች የሚሰጡት ዋስትና አብዛኛውን ስናይ የጦርነትና ጦርነት ነክ ነገሮች ሽፋን አይሰጡም። ሽፋን የማይሰጡበት ዋናው ምክንያት በዓለም አቀፋዊ ደረጃ ራሱ ብናየው ጦርነት በሚከናወንበት ጊዜ በጣም ትላልቅ የሆነ ዳሜጅ ስለሚመጣ የኢንሹራንስ ኩባንያዎች መክፈል ከሚችሉት አቅም በላይ ስለሚሆንባቸው በብዙ ውሎች ላይ ጦርነት የማይሸፈን ውስጥ ዝርዝር ውስጥ ነው ያለው። ስለዚህ አሁን ባለው ሁኔታም የኛ ሀገር የፖለቲካል እንትሩ አለ፣ ተርሞይሉ አለ፣ የፖለቲካ ችግሮችም አሉ፣ ያ ታይዞ የመጣ ጦርነትም አለ። በአብዛኛውን ስናይ ጦርነት ተብሎ የተገለጸባቸው ቦታዎች ላይ የሚፈጠሩት ጉዳቶች በአብዛኛው የሚሸፈኑ አይደሉም። አሁን ባለው ሁኔታ እኛም እንደ ጠለፋ ዋስትና ሰጪ ለምሳሌ ለኩባንያዎች የምንሰጠው የጠለፋ ዋስትና በአብዛኛዎቹ ጦርነትና ጦርነት ነክ ሲቪል ዎር እንደ ሲቪል ዎር የምንለው የማይሸፍን ነው።
በጦርነት የሚከሰቱ ጉዳቶችን የመካስ ኃላፊነት የመንግስታት መሆን አለበት ተብሎ እንደሚታሰብም አቶ ሀብታሙ ደበላ ተናግረዋል።
የሚያመጣውም ጉዳት በጣም ከፍተኛና ከኩባንያዎች አቅም በላይ ስለሚሆን በአብዛኛው መንግስት ሃንድል የሚያደርገው ጉዳይ ነው ተብሎ ስለሚታሰብ ነው ማለት ነው። ትልቅ ጦርነት ሊመጣ ይችላል። ኒውክሌር የታጠቁ አገሮች ጦርነት ላይ ሊሳተፉ ይችላሉ። ያንን ወደ ኢንሹራንስ ኩባንያዎች አምጥቶ ካሳውን ማስከፈል ማለት ኩባንያዎቹ ቶታሊ ኮላፕስ ወይም ደግሞ ይዘጋሉ ይወድቃሉም እንደማለት ነው። ስለዚህ በዛ አይነት ኔቸር በአብዛኛው የጦርነትና ጦርነት ነክ ሁኔታዎች አገራት ስቴቶች ናቸው ፋይናሊ መንግስታት ለሚፈጸመው ዳሜጅ ጉዳት ለሚሰጠው ካሳና ለመሳሰሉት ማንኛውም አይነት መሆን ያለበትን ነገር ሁሉ የሚያረጉት መንግስታት ነው ተብሎ ይታሰባል።
የሰሜን ኢትዮጵያው ጦርነት በደንበኞች ላይ የሚደርሰውን ጉዳት ይጨምራል የሚሉት የኢትዮጵያ መድን ድርጅት ዋና ስራ አስፈጻሚው አቶ ነጻነት አሁን የጉዳቱን መጠን ለመግለጽ ግን እንደሚያስቸግር ተናግረዋል። ሆኖም በትግራይና በሌሎች አካባቢዎች ያሉ ደንበኞች ከጦርነቱ ውጪ የደረሰባቸውን ጉዳት በወቅቱ ማሳወቅ ባለመቻላቸው አሁን ካሳ የሚጠይቁበት እድል ይኖራል ብለዋል።
በውላችን መሰረት በሰጠነው ኢንሹራንስ ሽፋን መሰረት አደጋ ደርሶባቸው ነገር ግን በዚህ ጦርነት ምክንያት አደጋውን በወቅቱ ሳያሳውቁ ነው የቀሩ ድርጅቱ በገባ ዋስትና መሰረትና ባለበት ኃላፊነት መሰረት የሚያስተናግድ ነው የሚሆነው። እንደዚሁም ደግሞ እኛ ኦልሬዲ ቅርንጫፎቻችንን ዘግተን ጦርነቱም ከተጀመረ በኋላ እንደው በሰጠነው ሽፋን መሰረት ሙሉ እስካለ ድረስ እስካልተቋረጠ ድረስ የሰጠነው ሽፋን ጊዜ እስካላበቃ ድረስ አደጋ ደርሶባቸው በዚህ ጦርነት ምክንያት ግን ቅርንጫፎቻችንም ዝግ ስለሆኑ መተው ማሳወቅ ያልቻሉ ደንበኞቻችን በውሉ መሰረት መተው አሁን ማሳወቅ የሚችሉበት እድል እንፈጥራለን። ቅርንጫፎቻችን ከከፈልንበት ጊዜ ጀምሮ የማስታወቂያ እናስተላልፋለን። በዛ ጊዜ ውስጥ መተው የደረሰባቸውን የጉዳት አይነት ያሳውቃሉ። የካሳውን ሂደት የምናይበት መንገድ ይኖራል ማለት ነው።
በጦርነቱ ምክንያት በመቀለ ከተማ የሚገኘው የኢትዮጵያ መድን ድርጅት ዋና ቅርንጫፍና ሌሎች 6 ቅርንጫፎች ሥራ ማቋረጣቸውን የተናገሩት ዋና ሥራ አስፈጻሚው በዚህም ተቋሙ በክልሉ ለደንበኞች የመድን ዋስትና ሽፋን በመስጠት ያገኘ የነበረውን ከፍተኛ ገቢ ማጣቱን አመልክቷል።
መድን ድርጅት ማግኘት የነበረበት የአረቦን ገቢ ያው አጥተናል። ገቢ ከማጣትም በላይ እንግዲህ እዛ አካባቢ ደግሞ ደንበኞቻችን ያው ሽፋን የማጣት በኢንሹራንስ በኩል ሊሸፈኑ የሚችሉ አደጋዎች አለመሸፈናቸው እንደ ሀገርም እንግዲህ በኢኮኖሚ ላይ የሚኖረው አሉታዊ ተጽዕኖ ይኖራል። እነዚህ ነገሮች በሙሉ አግልግሎት መስጠት ያልቻልንበትና ለአግልግሎታችን ደግሞ እናገኝ የነበረውን የአርቦን ገቢ ማጣታችንን ያረጋግጣል። ከመቀሌና በስሩ በመቀሌ ዲስትሪክትና በስሩ ባሉ ቅርንጫፎች ከ100 ሚሊዮን ብር በላይ ነበር በአመት ገቢ የምናስገባው። ከሁለት አመት በፊት ለነበረውን የአርቦን ገቢ አስልተን እንግዲህ በየአመቱ ሊኖር የሚችለውን በትንሹ በ20% እድገትን ሳናሰላ ከሁለት አመት በፊት ያገኘ የነበረውን አርቦን ብቻ መነሻ ብናደርግ ወደ 200 ሚሊዮን ብር አካባቢ ገቢ ያተናል።
በትግራይ በጦርነቱ ምክንያት የተቋረጠውን የመድን ዋስትና አገልግሎት ዳግም ለማስጀመር ድርጅታቸው በቅርቡ የባለሙያዎች ቡድን ወደ ክልሉ እንደሚልክም አቶ ነጻነት ገልጿል። ለአሜሪካ ድምጽ ገብረ ሚካኤል ገብረ መድህን አዲስ አበባ።
በተከታዩ ዘገባ ወደዚህ ወደ ዩናይትድ ስቴትስ መለስ ስንል ደግሞ የዩናይትድ ስቴትስ የህዝብ ተወካዮች ምክር ቤት ባለፉት 3 ቀናት ውሎ አፈ ጉባኤውን ለመምረጥ ተሰብስቦ ለ3 ቀናት ድምጽ ቢሰጥም የካሊፎርኒያው ተወካይ ኬቪን ማካርቲ ሳይመረጡ ቀርተዋል። ይህ ቀደም ሲል ያልተለመደው ሂደትም ከያቅጣጫው የተለያዩ አስተያየቶች እየተሰነዘሩበት ነው። በሞርጋን ስቴት ዩኒቨርሲቲ ዓለም አቀፍ ግንኙነት መምህሩ ፕሮፌሰር ጌታቸው መታፈሪያ በአሜሪካ ፖለቲካ ውስጥ በተለይ ከጥር 6 አመት በኋላ የተፈጠረውን መከፋፈል አስተውሰው አለመግባባቱ የሚጠበቅ ቢሆንም ሂደቱ ግን ይህን ያህል መጓተቱ የአሜሪካን ፖለቲካ በተለይም የሪፐብሊካን ፓርቲ መንገጫገጭን የሚያሳይ ነው ብለዋል። ጽዮን ግርማ ከፕሮፌሰር ጌታቸው መታፈሪያን በዚህ ዙሪያ አጭር ትንታኔ ጠይቃቸዋለች።
የሞርጋን ስቴት ዩኒቨርሲቲ የፖለቲካ ሳይንስ መምህር ፕሮፌሰር ጌታቸው መታፈሪያ የዩናይትድ ስቴትስ ህዝብ ተወካዮች ምክር ቤት አፈ ጉባኤ ምርጫ ሂደትን በተመለከተ አጭር ማብራሪያ ሊሰጡ ፈቃደኛ ስለሆኑ እናመሰግናለን።
እናመሰግናለሁ።
በቀጥታ ወደ ጥያቄ ልለፍና እንግዲህ የዩናይትድ ስቴትስ የህዝብ ተወካዮች ምክር ቤት ባለፉት ተከታታይ ቀናት ሁሉ አፈ ጉባኤውን ለመምረጥ 11ኛ ዙር ድምጽ ቢሰጥም ሳይሳካ ቀርቷል። እንደውም ዛሬ የ4ኛ ቀን ሙከራ ይደረጋል ተብሎ ቀነ ቀጠሮ ተይዞለታል። እንዲህ እኔና እርሱ የተነጋገርነው በምናስተላልፍበት ጊዜ ሂደቱ የተከናወነ ነው ብዬ ማለት እችላለሁ። ይህንን ሂደት እርሱ እንደው እንዴት ገመገሙት?
እንግዲህ ይህ አፈ ጉባኤ አለመመረጥ ሁኔታ የዛሬ 160 ዓመት ገደማ ነበር የተከሰተው በ1889 ዓመተ ምህረት እና ይህ በአሁኑ ጊዜ የካሊፎርኒያው ተወካይ ኬቪን ማካርቲ በአብላጫው ድምፅ ባለማግኘት እና ለሶስት ቀን ይፈጀ 11 ጊዜ ዙር ድምፅ ተሰጥቶ ሳያሸንፍ መቅረቱ ይህ የመጀመሪያ ጊዜ ነው እና ይህ እንግዲህ በአሜሪካ ፖለቲካ ላይ እንደ ጥቁር ነጥብ የሚጠዝ መስሎ ይታየኛል።
እንግዲህ አሁን እየተካሄደ ያለው ሁኔታ በቀጥታ በአሜሪካ ላይ በሀገሪቱ ላይ የሚያመጣው ጉዳት አለ?
አለ የለም? እንግዲህ በአንድ ሁለት ነጥቦች ላስረዳ። ይህ የአሜሪካ ዲሞክራሲ ስንኩልነት ማሳያ ሲሆን በቀላሉ በጥቂት ሰዎች ወይም በአንድ ጉልበተኛ መሪ እንደማይሽከረከር ማሳያ ነው። በሌላ በኩል ደግሞ አብላጫውን ድምፅ አግኝቶ የህግ ማውጫውን ወይም ኮንግሬስ የተቆጣጠረው የሪፐብሊካን ፓርቲ ደካማነት መከፋፈሉንና በፓርላማው አባላት መካከል አሰባሳቢ ተደማጭነት ያለው ቡድን ወይም ግለሰብ እንደሌለ ያሳያል። ይህም ውጤቱ ከመመጣ ቢባል ይህም የፕሬዚዳንት ትራምፕ የከፋፋይ አስተዳደር አስተዋጽኦ ነው ማለት ይቻላል። ለምሳሌ ምርጫውን አልቀበልም የማለቱ ፕሬዚዳንት ትራምፕ የጃንዋሪ 6 የሚባለው አመፅ መደረጉ፣ እነዚህ ሁሉ በመካከላቸው በሪፐብሊካን ፓርቲ መካከል በሀገሪቱን በጠቅላላው መከፋፈል ያመጣ ሁኔታ ነው። እንግዲህ በአጠቃላይ ግን ይህ አለመግባባት የሚጠበቅ ቢሆንም ይህን ያህል መቋሰቱ የአሜሪካን ፖለቲካ በተለይም የሪፐብሊካን ፓርቲ መንገሻገቹን የሚያሳይ ነው ብዬ አስባለሁ።
እንደውም ዛሬ የዚህ የጃንዋሪ 6 ዓመት አንደኛ ዓመት ነው እና ይሄ የሪፐብሊካን ፓርቲ መንገሻገጭ ያሉት በአሜሪካ ዲሞክራሲ ላይ ወይም ደግሞ በጠቅላላ በዩናይትድ ስቴትስ ዲሞክራሲ የወደፊት እጣ ፈንታ ላይ የሚጥለው ጠባሳ ምንድን ነው?
ይሄ ለጊዜው ነው። ይሄ እንግዲህ ፈረንጆቹ እንደሚሉት ይቅርታ ቋንቋ በመጠቀም ሬዚሊየንስ እንደሚባለው ይፈታተናል። ዴሞክራሲ እኮ ትክክል ሁልጊዜ አይሄድም እና ፈተና ይገጥመዋል። ይህንን ካለፈ ያው የፈተናውን ካለፈ ከዚህ ይማራሉ፣ ወደፊት ጥንካሬ ይሰጣቸዋለሁ ብዬ አምናለሁ። ግን ይሄ የመጨረሻው እስትንፋስ ሊሆን አይችልም። በዴሞክራሲ ሂደቱ ላይ ይህ መንገጫገጭ ከዚህ ሲነሱ ከዚህ ሲወጡ ሲተርፉ ከዚህ ሲተርፉ የጠነከረው ነው ከዚህ መተማር ብለው ሊነሱና ለወደፊቱ አቅጣጫቸውን ሊያስተካክሉ ይችላሉ ብዬ አስባለሁ።
በጣም አመሰግናለሁ። በዩናይትድ ስቴትስ የሞርጋን ስቴት ዩኒቨርሲቲ የፖለቲካ ሳይንስ መምህር ፕሮፌሰር ጌታቸው መታፈሪያ ለሰጡን አጭር ማብራሪያ አመሰግናለሁ። እንግዲህ ሂደቱ ደግሞ ከተጠናቀቀ በኋላ ለአድማጮቻችን መልሰን ጋብዘን ማብራሪያ ወይም ትንታኔ እንዲሰጡን እናደርጋለን። ለዛሬው አመሰግናለሁ።
በእጅ እግዚአብሔር ከእናንተ ጋር ይሁን። በስቱ
እያዳመጣችሁት ያላችሁት በ22 በ25 እና በ31 ሜትር ባንድ አጭር ሞገድ እንዲሁም በኢትዮሳት የቪኦኤ ቻናል ኤንኤስኤስ 12 ከዋሽንግተን ዲሲ የሚተላለፈውን የአሜሪካ ድምጽ ዝግጅታችንን ነው። የምሽቱን የመጀመሪያ አጋማሽ አጠናቀናል። የሁለተኛው አጋማሽ ቅንብራችንን ከመጀመራችን በፊት ግን ተከታዩን ማስታወቂያ ሰምተን እንመለስ።
የአሜሪካ ድምጽ የአማርኛ አገልግሎት ከሰኞ እስከ እሁድ ትኩስ ዓለም አቀፍ ዘገባዎችን፣ አዳዲስ መረጃዎችን ለአድማጮች ያደርሳል። የየዕለት መሰናዷችንን በ19፣ በ25፣ በ31 ሜትር ባንዶች አጭር ሞገድ እንዲሁም በኢትዮሳት በቪኦኤ ኢትዮ ቻናል ኤንኤስኤስ 12 ላይ ያዳምጡ። በዌብሳይታችን amharic.voanews.com፣ በፌስቡክ @voaamharic፣ በትዊተር #voaamharic ላይም ዝግጅቶቻችንን እናገራለን። በኢንስታግራም እና ዩቲዩብ አውታሮች ላይም እንገኛለን። 202-205-9942 የውስጥ መስመር 14ን ተጠቅማችሁ አስተያየታችሁን በድምጽ በተቀረጸው መመሪያ መሰረት አኑሩልን። በዋትስአፕ ቁጥራችን 202-251-3505 ላይ መልእክታችሁን በድምጽ ቀርጻችሁ አስቀምጡልን። horn@voanews.com ላይ ደግሞ የኢሜል መልእክቶቻችሁን ልታደርሱን ትችላላችሁ። የአሜሪካ ድምጽ VOA
ተመልሰናል። ወደ ሁለተኛው አጋማሽ ቅንብራችን ነው የምናልፈው። የዚህ ቅንብር የመጀመሪያው ዝግጅታችን ነገ የሚከበረውን የገና በዓል የሚያስቃኝ ይሆናል። የዘንድሮ የገና በዓል በሰሜን ኢትዮጵያ ሰላም ከሰፈነ በኋላ የሚከበር መሆኑ ልዩ የደስታ ስሜት እንደፈጠረባቸው አስተያየታቸውን የሰጡን የአዲስ አበባ ከተማ ነዋሪዎች ገልጸዋል። ከዚህ በኋላ የሚመጡ በዓላት ደግሞ ግጭቶች ባሉባቸው ሌሎች የኢትዮጵያ አካባቢዎችም ሰላም ወርዶ እንዲከበሩ መከናወን ስላለባቸው ተግባራትም አስተያየታቸውን ሰጥተዋል። በዓሉን በማስመልከት ጠቅላይ ሚኒስትር አብይ አህመድ ባስተላለፉት የመልካም ምኞት መግለጫ ኢትዮጵያውያን የነጋዋን ኢትዮጵያ የተሻለች ለማድረግ ከዚህ የልደት ታሪክ ብዙ ትምህርት ልንወስድ ይገባል ብለዋል። ኬኔዲ አባተ የተከታተለው።
ዛሬ በገና በዓል ዋዜማ በአዲስ አበባ ከተማ ተዘዋውረን በቃኘናቸው የገበያ ስፍራዎች የበዓል ግብይቶች በሰፊው እየተካሄዱ እንደሚገኙ ተመልክተናል። በግብይት ላይ አግኝተን ያናገርናቸው አስተያየት ሰጪዎችም ስለ በዓሉ ድባብና ስለ ገበያው ሁኔታ ተናግረዋል።
ስሜ ርስቲ አየለ ይባላል። አይ የገናን በዓል ምክንያት በማድረግ ገበያ ለመገበያየት መጥተናል። የገበያ ሁኔታ መጀመሪያ ከነበረው አሁን ትንሽ እየተሻለ ያለበት ሁኔታ አለ። እንዳቅማችን ዶሮ አለ እስከ 400 ድረስ፣ ዝቅተኛው 400 ነው፣ 500 600። በመንግስት በኩል ደግሞ የሚያቀርበው አቅርቦት አለ፣ በቀበሌ በሸማቾች ያቀረበው ነገር አለ። አስደስቶናል። በአሁን ሰዓት ሽንኩርትም በጣም ወርዷል። እስከ 80 ገብቶ ነበር፣ በአሁን ሰዓት ግን 30 ብር እና የመጨረሻ ዝቅተኛው 25 ብር ነው። ጥሩ ሽንኩርት ማለት ነው። እና እንደዛ ነው ግብይታችን ይሄን ይመስላል።
ስሜ ተስፋዬ ተሰማ ይባላል። አትክልት ነው ማከፋፈለው። አትክልት ቃሪያ፣ ሽንኩርት በዚህ በሾላ ገበያ በአዋሬም በመሪም አከፋፍላለሁ። በዓሉ የዘንድሮ በዓል በጣም ደስ የሚል ነው። በተለይ በአትክልት በሽንኩርት በኩል ቅናሽ አለ። ቁቃዎች እየገቡ ነው። ስለዚህ አሁንም ሰላም ቢሆን የኑሮ ሁኔታ እየተስተካከለ ይሄዳል።
ስሜ አስረበብ ተገኝ ይባላል። በዓሉ ጥሩ ነው። የተረጋጋ ገበያ ነው ያለው። ያው እንግዲህ አንድ ዶሮ እስከ 800 ድረስ አለ። ቆንጆ ሽንኩርት 28 ብር ነው። ስለዚህ ከበፊቱ እንደውም የቀነሰ ነው። የገበያው ድባብ ቆንጆ ነው ያለው ማለት ነው።
በነገው ዕለት የሚከበረው የገና በዓል በሰሜኑ የኢትዮጵያ ክፍል ሰላም ከሰፈነ በኋላ የሚከበር መሆኑ ልዩ እንደሚያደርገው የተናገሩት አስተያየት ሰጪዎቹ፣ በቀጣይነት የሚመጡ በዓላት ደግሞ በመላ ሀገሪቱ ሰላም ወርዶ እንዲከበሩ መደረግ አለበት ስለሚሉትም ሐሳባቸውን አካፍለውናል።
ስሜ ብርጉ ሐሰን እባላለሁ። ድባቡን ቆንጆ ነው፣ ቆንጆ ይታያል። በእርግጥ የኑሮ ውድነትን በጣም ቢኖርም ትልቁ ነገር ህዝቡ የሚደሰተውና ትንሽ ከሌላ ጊዜ ከአምናው የተሻለው በሰላሙ ጉዳይ ነው። ከአምና ግማሹ የደም እንጀራ ሲበላ ግማሹ የሳቀ እንትን ያለ ነበረ። በአሁን ሰዓት ሀገራችን በሰላም በመረጋጋቷ እጅግ በጣም ደስታ ነው። ህዝቡ የሚፈልገው ሰላም ነው። ሙሉ በሙሉ ሰላም እንዲሆን መንግስት ለአቅሙን አሟጦ መጠቀም አለበት። ምክንያቱም በሁለት ዓመት ውስጥ እጅግ ብዙ ትምህርት አግኝተናል። አሁንም ቢሆን በኦሮሚያ ክልል ምናምን ምን የሚባለው ስጋት እንዲነሳ መደረግ አለበት። ክርስቲያን ነው፣ እስላም ነው፣ ጴንጤ ነው ምናምን ሳይባል የጋራ ኑሮ እንድንኖር ማንኛውም የሚመጡ በዓላቶች በደስታ በሰላም ማክበር እንፈልጋለን። አሁን የጀመርነውም ቢሆን የሰላም በዓል እንዲሆንልና ሞላ ኢትዮጵያ ህዝበ ክርስቲያኑ የደስታ የበዓል የደስታ የዓለም ባህል እንዲሆንለት ማሳሰቢያ እንሰጣለሁ። አመሰግናለሁ።
አባተ ገብረ መድን እባላለሁ። እርግጥ በጣም ሰውን እንደምታየው ሰላም ስላገኘ ይመስለኛል ገበያው አመት በዓል አመት በዓል ይመስላል። ይሄ በዓል ድርብ በዓል ነው። በጣም ደስ ብሎኛል። ገበያው እንደምታየው ሞቅ ብሏል። ህዝቡም ደስተኛ ነው። የሰላም መውረድ ለሁላችንም ነው። እግዚአብሔር በዚህ በቃ ይበለን። ሁላችንንም አንድ ያርገን። ዳግም እንደዚህ አይነት ነገር አያሰማን። ኢትዮጵያን ይጠብቃት ክርስቶስ።
ሰላም በምድሪቱ ላይ በመሆኑ ሁሉ ነገር ተረጋግቶ ነው ያለውና ይሄ በመሆኑ ደግሞ በጣም ሰዎች መተማመን እንዲችሉ ወጣው እንዲገቡ ገበያ ነገ መግዛት ይችላልው ብለው ራሳቸውን ወዳድ እንዳይሆኑ ያረጋቸዋልና ሰላም ለሰው ልጆች በጣም ወሳኝ ነገር ነው። በጣም አገራችን ላይ አሁን ያለው የሰላም ሁኔታ ደስ ብሎናል። እንግዲህ ቀጣዩን ጥሩ ነገር ለማሳለፍ ሰው ሁሉ ራሱ የሚያስፈልገውን ነገር ለባልንጀራው እንደሚያስፈልግ ካወቀ ፍቅር ሰጠው ማለት ነው። ስለዚህ ይሄ ካለ ደግሞ በምድሪቱ ላይ ሰላም ይሆናል። ለሰላም ሁላችን ማዋጣት አለብን ማለት ነው። መንግስታችንም እንግዲህ ዋጋ ከፍሎ በሰሜን እንዳደረገ ሁሉ በሌሎችም አካባቢ ዝቅ ብሎ ትህትናን አሳይቶ ምን እንደሚያስፈልግ አውቆ በፍቅር በሰላም በአንድነት አስተዋጽኦ ማድረግ አለበት ማለት ነው።
ሎንሽ ለገሰ ባላል የበዓሉ ድባብ ደስ ይላል በጣም። በፊት ያው እንደምታውቁት በዓሉም ብዙም አልነበረም ድባቡም ደስ አይልም ነበር እንደሆነ ነው። አሁን ግን እግዚአብሔር ተመሰገነ ይሁን ሁሉም ነገር ሰላም ደስ ይላል። ተዋደን ተፋቀን አንተ አማራ አንተ ኦሮሞ አንተ ትግሬ ሳንባባል ሁላችንም በአንድነት ወደፊት ሀገራችንን እናራምድ። ትልቁ ደግሞ ወጣት ነው። ወጣቶች ደግሞ ይሄንን ነገር እኔ እዚህ ሰፈር ልጅ ነኝ እኔ እዚህ ሰፈር ልጅ ነኝ የሚለው ነገር ይቅርና እኛ ወጣቶች አገራችንን በሰላም በፍቅር ወደፊት እናራምድ የሚል ሐሳብ አለ።
የዘንድሮ በዓል ልዩ የሚያደርገው በጣም ሰላም በመውረዱ በቃ አገራችን ሰላም በመሆኗ ከሰቆቃ መውጣታችን ውለን መግባታችን ወተን መግባታችን በጣም ትልቅ ነገር የሚያስደስተን ይሄ ነው። ለው ከሁሉም በላይ ብንበላም ባንበላም የሚያስደስተን ሰላም መሆናችን ነው። ቀጣዩን በዓልም ደግሞ በሰላም እናሳልፍ። ጥምቀት አለ ወደፊት አደባባይ የምንወጣበት ነው እና ኢትዮጵያን ሰላም ያርግልን።
ይህ በዓል ለመጀመሪያ ጊዜ ነው ከጦርነቱ በኋላ እንደዚህ አይነት ነገር የሚታየው። ሰላምን የሚያክል ትልቅ ዳቦ የለም። ድርብ በዓል ነው። ስለዚህ ወደፊትም በተለያዩ ቦታ ያሉ ግጭቶች ቆመው ህዝባችን ተባብሮ በዓልን በዓል አድርጎ ቤተሰቡን መምራት የሚችል መንግስት አሁንም ለሰላም ያለው ሌሎችም የቀሩት በወለጋም ይሁን በተለያዩ የኢትዮጵያ ክፍሎች ያሉትን ወደ ጠረጴዛ ዙሪያ አምጥቶ ሙሉ የኢትዮጵያ ሰላም ቢሆን ከፍተኛ ምኞቴ ነው ነው ማለት።
ባሉን በማስመልከት በማብራሪያ ድረገጾቻቸው የእንኳን አደረሳችሁ መልእክት ያስተላለፉት ጠቅላይ ሚኒስትር አብይ አህመድ ዛሬ የምናከብረው ልደት ያስፈልገው መለያየት ብቻ ሳይሆን በመካከላቸው ጠላትነት እንዲሰፍን የተሰራባቸውን ወገኖች አንድ ለማድረግ ነው ብለዋል። ጠቅላይ ሚኒስትሩ ዘለግ ባለው መልእክታቸው ኢትዮጵያውያን የነገዋን ኢትዮጵያ የተሻለች ለማድረግ ከዚህ የልደት ታሪክ ብዙ ትምህርት ብንወስድ ይጠቅመናል ሲሉም አክለዋል። ታሪክ ማለፉና መለወጡ አይቀርም ያሉት ጠቅላይ ሚኒስትር አብይ ቁም ነገሩ የታሪክ ተከሳሽና ተወቃሽ ወይስ ተዘካሪና ተሞጋሽ እንሆናለን የሚለው ነው ሲሉ አጠይቀዋል። ከሩቅ መጥተው መሲሁን እንደተገናኙት ጠቢባን ሰብአ ሰገል ታሪክን ሰራለን ወይስ እንደ ሄሮድስ ታሪክን ለማጥፋት በንጹሃን ላይ ሰይፍ እናነሳለን የሚል ጥያቄን በማንሳት የነዚህን ጥያቄዎች ትክክለኛ መልስ ማግኘት ኢትዮጵያ በአዲስ ልደት መንገድ እየተጓዘች የጌታችንንና የመድኃኒታችንን ልደት እንድታከብር ባለበቂ ምክንያት ያደርጋታል በማለት መልእክታቸውን ቋጭተዋል። ለአሜሪካ ድምጽ ኬኔዲ አባተ አዲስ አበባ።
ከዚሁ የገና በዓል ዘገባ ሳንወጣ ወደ ትግራይ ክልል የአውሮፕላን በረራ መጀመሩን ተከትሎ የገና በዓል ከሁለት ዓመት በኋላ ለመጀመሪያ ጊዜ በጋራ የሚያከብሩ አንድ ቤተሰብ አነጋግረናል። ባለፉት ሁለት ዓመታት ስላሳለፉት ህይወት፣ ስለ በዓሉና በቀጣዩ ስለሚኖረው ተስፋ ሙልጌታ ጽባህ አነጋግሯቸዋል።
የአውሮፕላን በረራ በመጀመሩ ቀድመው ወደ መቀለ ከተማ ከገቡ ሰዎች አንዱ አቶ አልጋሁን አረጋዊ ይባላል። አቶ አልጋሁን ባለቤቱና 3 ልጆቹ መቀለ፣ እሱ ደግሞ አዲስ አበባ ሆነው ነበር ሁለቱን አመታት ያሳለፉት። አቶ አልጋሁን
ያለፉት ሁለት አመታት ለኔ በጣም መጥፎ አመታቶች ነበሩ። ምክንያቱም ከቤተሰቦቼ ጋራ ተለይቼ ለብቻዬ አዲስ አበባ ነበር የምኖረው። ስለዚህ ቤተሰቦቼ ድምጻቸው እንኳን መስማት አልችልም። ስልክም የለም፣ ምንም ተገናኝበት ሚንስ የለም ነበር። ስለዚህ ሁለት አመት ሙሉ የቤተሰቦችን ድምጽ እና ምን ሁኔታ ላይ እንዳሉ መስማት ማችልበት አመት ስለነበር ይሄ የጨለማ አመት ነበር። አንድ ወንድም ያጥቻለሁ ሻቢያን ገደለው። እናቃቸው ብዙ ዘመዶቻችን፣ ጎረቤቶቻችን፣ ምናቃቸው ጓደኞቻችን ብዙ ሰዎች አጥተናል በዚህ ሁለት አመት። እንዴት በለ ይሄ ሁለት አመት ለትግራይ የጽፋት አመት ነበር።
በእነዚህ ሁለት አመታት የነበሩት በዓላት ደግሞ አላከበርኩም ብሏል አቶ አልጋሁን።
ማለት ላከብርም አልችልም። አናውናሪ አዲስ አበባ ልክ አይነው ነው ነው። ግን እዚህ ቤተሰቦች አሉኝ፣ ልጆች ያሉኝ፣ ባለቤት ያለች፣ ወላጆች አሉ፣ ወንድም አለ ምናምን። በዓል ሲሆን በደንብ ነው የምታከብረው። ከቤተሰብ ጋር ሆነ ትደሰትበት ቀን ነው። የባለፈው ሁለት አመት የነበሩ በዓላቶች ግን የደስታ ቀን አልነበሩም። በዓላቶቹም አልነበሩም። ዝም ብለህ እንደማንም ቀን ለኛ ለማንም ቀን ነው። አርብም በለው ሐሙስም በለው ቅዳሜም በለው ነው ፋሲካ ለኛ ልደትም ይኸው ገና የተለየ ነገር የለውም። እና በዓል አሳልፍኩኝ ማለት አልችልም። ባለፈው አመት በዓል መኖሩንም አላስታውስም። ባይዘወይ አላቀውም በዓል መኖሩንም አላስታውስም። እና በዓል አላከበርኩም። ማከብረው ያሁኑ የገና በዓል ከቤተሰቦቼ ጋራ ከልጆቼ ጋራ አከብራለሁ። ሰላም ስለሆነ ደስ ብሎኛል።
የአቶ አልጋሁን ባለቤት ወይዘሮ ሰላማዊት አስማማው በበኩሏም
ለፉት ሁለት አመታት የነበሩ በዓላት በጣም ከባዶች ናቸው። ማለት ከቤተሰቦቻችን መሰባሰብ አንችልም፣ ከባለቤቴም መገናኘት አንችልም። በስልክም በአካልም ምንም ነገር የለም። ያኮ ልጆቼ ብቻ የምናሳልፈው ለልጆቼ ማሟላት የምችለው ነገር ሳላሟላ ልጆቼ የሚጠይቁኝ ነገር ሳላደርግላቸው በተስፋ ለሚመጣ አመት ወይም ለሚመጣ በዓል በተስፋ እያሰብን እናሳልፈው ነበር።
ይህ ቤተሰብ ከሁለት አመታት በኋላ ለመጀመሪያ ጊዜ ዘንድሮ የገና በዓል በጋራ ሊያከብር ነው። አቶ አልጋሁን በዓሉ ከልጆቹና ባለቤቱ ጋር የሚያከብረው በመሆኑ እንዳስደሰተው ገልጾ፣ ሆኖም ያለፈው ጊዜ ከባድ ስለነበረ ስሜቱ የተደበላለቀ ነው ብሏል።
ወደ ቤተሰቦች ስትመጣ ደስ ይላል፣ በጣም ደስ ብሎኛል። አንዳንድ ጊዜ ደግሞ ምን አለ መሰለህ፣ ስትመጣ የምታገኛቸው ከአሁን በፊት የምታገኛቸው ጓደኞች፣ ጎረቤት፣ ቤተሰብ ምናምን አለ የምታውቃቸው፣ እነሱ የሉም። እነሱን ስታስብ መጥፎ ስሜት ይሰማሃል ታውቃለህ። እሱን ስታስብ ትጨነቃለህ። አሁን የማውቃቸው ጓደኞቻችን አሉ፣ ወንድሜም አለ። እሱን ስታስብ መጥፎ ስሜት ይሰማሃል። ግን ደግሞ ከባለፈው ደግሞ የተሻለ አትሊስት አዲስ አበባ ሆነ እነሱ እዚህ ሆነው ምንም እነሱ ምን ስለሆኑ ምን እየሆኑ ስለሆነ ይኑሩ አይኑሩ የማታውቅበት ሰዓት ስለነበረ በዓሉ እሱ በዓል በአንድ በዓል አይታሰብም። ያሁን ግን አትሊስት ከልጆቼ ጋራ ከባለቤቴ ጋራ ከባለፉ በዓላቶች የተሻለ በዓል ነው።
ወይዘሮ ሰላማዊትም ተመሳሳይ አስተያየት አላት።
ከባለፈው አመት ትንሽ በከፊልም ቢሆን ደስ የሚል በዓል ልናከብር ብለን ምናስ ማለት የከፊል አልኩት ነገር ምን መሰለ፣ ወላጆቻችን አሁንም አልተገናኘንም። አሁን እኔና ባለቤቴ ተገናኝተናል። ሌሎች ቤተሰቦቻችን ግን በትግራይ እንኳን ቢሆኑ ወደዛ ትራንስፖርት ስለሌለ መሄድም መምጣትም ስለማይቻል አልተገናኘንምና በዚህ መልኩ ነው ከፊል ያልኩ።
ቀጣይ በዓላት ሙሉ ሰላም ሆኖ የሚከበርበት እንዲሆንም ተመኝታለች ወይዘሮ ሰላማዊት።
ቀጣይ ምኞቴ እንደ በፊቱ ሌላም ቢቀር እንደ በፊቱ ሰላም ሆኖ የተስጋት ሳይኖርን ወደምንፈልገው ቤተሰቦቻችን ሂደን ወይም ሲመጡ ወይም ስንሄድ ይሄ ስጋት ያጋጥመናል ብለን ሳንፈራ ከቤተሰቦቻችን ልንገናኝና በዓሉን በዚህ አመትም የጥምቀት በዓልና የፋሲካ በዓል አለ እና እነዚህ በዓላት ቢያንስ ከቤተሰቦቻችን ሂደን ወይም ደግሞ እነሱ መጥተው ልናከብረው በሚችልበት ሰዓት ወይም ደግሞ ሁኔታ ቢፈጠር በጣም ደስ ይለኛል።
በመቀለ ከተማ ለበዓል የበጎች ዋጋ ትንሹ እስከ 3000 ብር፣ መካከለኛ ከ5000 እስከ 6000 ብር፣ ትልቅ በግ ደግሞ እስከ 10000 ብር ሲሸጥ ነበር። ዶሮ ከ500 ብር እስከ 1000 ብርም ሲሸጥ ውሏል። ለአሜሪካ ድምጽ ሙልጌታ ጽብሃም መቀለ።
ፕሮግራሞቻችንን ወደ ማጠቃለሉ ተቃርበናል። ከመሰናበታችን በፊት ግን
ቀጥሎ የሚሰማው ርዕሰ አንቀጽ የዩናይትድ ስቴትስን መንግስት አቋም ያንጸባርቃል።
የውጭ ጉዳይ ሚኒስትር አንቶኒ ብሊንከን ባለፈው የአውሮፓውያኑ 2022 ዓመተ ምህረት በዲፕሎማሲ መስክ ተሳክተው የነበሩ አራት ዋና ዋና ጉዳዮችን በአመቱ መጨረሻ በተደረገ ጋዜጣዊ መግለጫ መዘርዘራቸውን ጠቅሶ የዛሬው ርዕሰ አንቀጽ አተታውን ይጀምራል። ብሊንከን ሩሲያ በዩክሬን ላይ ያወጀችው ጦርነት ስልታዊ ክሽፈት መሆኑን ለማረጋገጥ ዓለምን አስተባብረናል ብለዋል።
Since February 24th, we brought together dozens of allies and partners to promote security, economic and humanitarian support to the Ukrainian people as they stand up.
ዩክሬናውያን ለአገራቸው ዴሞክራሲ ሉዓላዊነትና ነጻነት በመቆም የሚያደርጉትን ጥረት ለመደገፍና ለዩክሬናውያን የኢኮኖሚና የሰብአዊ ድጋፍ እንዲሳለጥ በደርዘን የሚቆጠሩ አገሮችን ሸሪኮችን በአንድ ላይ አሰባስበናል። የጋራ ድጋፋችን አሁን የተሰጠውን 1.85 ቢሊዮን ዶላር ወታደራዊ እርዳታ ጨምሮ የዩክሬን ተዋጊዎች መልሰው ማጥቃት እንዲያደርጉና ህዝባቸውን ነጻ እንዲያወጡ እንዲሁም አብዛኛውን ግዛታቸውን መልሰው እንዲቆጣጠሩ አስችሏል።
ርዕሰ አንቀጹ አያይዘው ብሊንከን የቻይናን ህዝባዊ ሪፐብሊክን በተመለከተ ከአጋሮቻችንና ሸሪኮቻችን ጋር ያለውን ስልታዊ አንድነት አፋጥነናል ማለታቸውን አስፍሯል።
Back in May, I set out our strategy to meet the challenge posed by the PRC. Invest in the foundations of our strength.
ባለፈው ግንቦት በቻይና የተደቀነውን ፈተና ለመጋፈጥ ያለንን ስልት አብራርቼ ነበር። እነዚህ በአገር ውስጥ ጥንካሬያችን ላይ መስራት፣ ከአጋሮቻችንና ሸሪኮቻችን ጋር አንድ ላይ መሰለፍ እንዲሁም ጥቅሞቻችንን ለመጠበቅና የወደፊት ራዕያችንን ለማሳካት ከቻይና ጋር መፎካከር የሚሉት ናቸው።
በተጨማሪም በታይዋን የባህር ወሽመጥ ያለውን ሰላምና መረጋጋት ለመጠበቅ የቻይና ህዝባዊ ሪፐብሊክ በሺንጃንግና ቲቤት የምትፈጽመውን የሰብአዊ መብት ጥሰት በተመለከተ እንዲሁም በሆንግ ኮንግ የሚታየውን የመናገርና የፕሬስ ነጻነት መሸርሸር ላይ ያለንን ስጋት ለመግለጽና ለምላሹም የጋራ እርምጃ ለመውሰድ ዩናይትድ ስቴትስና ሸሪኮቿ ያላቸውን ቁርጠኝነት በተመለከተ አሁንም በጋራ እንደቆሙ ነው ብለዋል ብሊንከን። በሶስተኛ ደረጃ ደግሞ የምግብ ዋስትናን፣ ጤና፣ ኃይል፣ የአየር ንብረትን እንዲሁም ሁሉን አቀፍ የኢኮኖሚ ድጋፍን በተመለከተ ላሉ ችግሮች መፍትሄ ለመስጠት ዩናይትድ ስቴትስ አጋሮቿን አንቀሳቀሳለች ብለዋል ሚኒስትሩ። በመጨረሻም ሰላምን ለማስፈንና ግጭትን ለማስቆም የአሜሪካንን የዲፕሎማሲ ኃይል ተጠቅመናል ብለዋል የውጭ ጉዳይ ሚኒስትር ብሊንከን።
Together with my counterparts from Israel, Morocco, Bahrain, the United Arab Emirates and Egypt.
በመካከለኛው ምስራቅ አንድነትና እርቅን ለመፍጠር ከእስራኤል፣ ከሞሮኮ፣ ከባህሬን፣ ከተባበሩት አረብ ኤሚሬትስና ከግብጽ ከመጡ አቻዎቼ ጋር በመሆን በኔጌቭ ጉባኤ ላይ ተሳትፌያለሁ። በእስራኤልና ሊባኖስ መካከል ለረጅም ጊዜ የነበረውን የባህር ላይ ድንበር ውዝግብ ለመፍታት ታሪካዊ ስምምነት እንዲመጣ አድርገናል። በኢትዮጵያና በትግራይ ኃይሎች መካከል ተኩስ እንዲቆም በአፍሪካ ህብረት የተመረውን የሰላም ውይይት ደግፈናል። ሱዳን ወደ ሲቪል መር ዲሞክራሲ ጎዳና ላይ መልሳ እንድትገባ የስምምነት ማዕቀፍ እንዲፈጠር ረድተናል። በየመንም ጊዜያዊ ተኩስ ማቆም እንዲፈጠር በኋላም እንዲራዘም ረድተናል።
ለአዲሱ የፈረንጆች አመት 23 አሉ ብሊንከን፣ ነጻ፣ ግልጽ፣ ጸጥታ አስተማማኝና የበለጸገ ዓለም ለመገንባት ዩናይትድ ስቴትስና አጋሮቿ በጋራ መስራታቸውን ይቀጥላሉ ሲል ርዕሰ አንቀጹ አተታውን ደምድሟል።
ቀደም ሲል የሰማችሁት ርዕሰ አንቀጽ የዩናይትድ ስቴትስን መንግስት አቋም የሚያንጸባርቅ ነበር።
አድማጮች ዝግጅቶቻችንን በዚሁ አጠናቀናል። ፕሮግራሙን በማቀናበር አብራን ከቆየችው ብርሃን ኃይሉ፣ ዋና አዘጋጅ ጽዮን ግርማ እንዲሁም ፕሮግራሞቹን በማሰናዳት አብራውን ከተሳተፉ መላው የአሜሪካ ድምጽ ባልደረቦች ጋር ሳስተናግዳችሁ አመሸሁ። ስመኝሽ የቆየ ነበርኩ። ዝግጅቶቻችን ላይ ያላችሁን አስተያየቶች በፌስቡክ @voamharic እንዲሁም በትዊተር #voamharic ላይ አድርሱን። ነገ በሌሎች ዝግጅቶች እንጠብቃችኋለን። ሰላም፣ ደህና እደሩ።